kanis ngeesu messe antuju be horati qopi politin walit debi.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ለብዙዎች ስራ ፈጣሪዎችና የንግዱ ዓለም ሰዎች ደስታ እንደማንኛውም ቁስ የሚለካና የሚሰፈር
አንዳንዴም በሚያስከፍለው ዋጋ መጠን የሚመዘን ይመስላል።
ጊዜ አያድርገው የለምና ዛሬ ታዲያ ያ መስፈሪያ ሳይለወጥ አልቀረም።
አሁን የደስታ ስሜት ጭምር ሊያለመልሙ የሚያስችሉ መልካም ነገሮችን ለማሳካት የሚያግዘው አዱኛ አቅም ግን ቀድሞውንም ውስን ነው ይባላል።
የጥናት ውጤቱ ታዲያ አያወላዳም። ወዲሁስ ገንዘብ ደስታን አይገዛም ይበልጥ ያሳምረው ይሆናል እንጂ ይባልስ የለ?
ባለብዙ ሚሊዮን ሺሊንግ ወይንም ብር አሊያም ሚሊዮን ዶላር ሎተሪ የቀናው ሰው የሚያጥለቀልቀውን ደስታ የሚሞግት ባይኖርም
ይሰነብትና ሁሉም ይለመዳል። ያ ትኩስ ስሜትም አስደናቂነቱ ከስሞ ይደበዝዛል። በአመቱ መጨረሻ ሁሉም ወደ መነሻው ተመላሽ ነው የሚል አንድ አዲስ ጥናት
ለዘላቂ ደስታ ባለ ብዙ ሚሊዮን ዶላር ሎተሪ አሸናፊ የመሆን ያህል ያድራጉ ከራሳችን ጋር ያሉ 3 ነገሮች እነተኞቹ ምንጮች ናቸው ይለናል።
በቅንብሮቻችን የተካተተና ጊዜው ከጠየቀ ግዙፍ ቁም ነገር ጋር ተዛምዶ በሚሽቱ የራዲዮ መጽሔት ማስታወሻ የምናደራወግ ነው።
በቅርቡ ከዚህ ዓለም በሞት የተለየነን
በልዩ የቋንቋ ክህሎቱ ግሩም ድምፁና ድንቅ አቀናባሪነቱ በእጅጉ ይወደድ የነበር ዕውቅና አንጋፋ የራዲዮ ጋዜጠኛ ሕይወትና ሥራም እንዘከራለን።
የአዲስ አበባው መስኮት ሲከፈትም ከ140 ዓመታት በፊት ነገስታት የተለዋወጧቸውን ደብዳቤዎች የተረከልንና
ዛሬም የታሪክ ማስታወሻዎችን ማገላበጡን የቀጠለው ንጉሴ አክሊሉ በምሽቱ መሰናደው ደግሞ
የዛሬ 64 ዓመት ወደ ሆነ ታሪክ ይወስደንና የአባይን ጉዳይና የአፍሪካ እግር ኳስ ኮንፌዴሬሽንን ምስረታ ያገናኝበትን ምጥን ቅንብር ያሰማናል።
ሌሎችም አሉን።
ሰዓታችን የፈቀደልንን ያህል ከሁሉም እናሰማችኋለን።
እናስጥልን እንደምናመሻችሁ ክብራትና ክብራት አድማጮቻችን።
ከዛሬ እሁድ ታህሳስ 3 2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የሰዓቱን ዋና ዋና የዓለም ዜና የማሰማችሁ ሰሎሞን አባተ ነኝ። ዩናይትድ ስቴትስ ደቡባዊና ማዕከላዊ ምዕራብ አካባቢዎችን የመቱ ጊዜያቸውን ያልጠበቁ ከባድ አውሎ ንፋስና ዶፍ ዝናብ ያደረሷቸው አደጋዎች የብዙ ሰው ሕይወት አጠፉ። የእንዲህ አይነት አውሎ ንፋስ ቶርኔዶ የአየር ሁኔታ ክስተቶች ወትሮ የሚታዩት ከሚያዝያ አንስቶ ባሉት የጸደይ ወራት ቢሆንም የከትናንት በስቲያዎቹ ድንገተኛ አጋጣሚዎች ኬንተኪ ግዛት ውስጥ ብቻ 80 ሰው መግደላቸውን አገረ ገዢው ኤንዲ በሽር ዛሬ ተናግረዋል። ቶርኔዶዎቹ በሕይወትና በአካል ላይ ካደረሱት ብርቱ ጉዳት በተጨማሪ ያለፉባቸውን አካባቢዎች ወደ ፍርስራሽ ክምርነት ቀይረዋቸዋል። ከትናንት በስቲያ ሌሊት ኢሊኖይ ውስጥ የሚገኝ የአማዞን መጋዘን በከባድ አውሎ ነፋስ ሲመታ 6 ሰው መሞቱን አገረ ገዢው ጄቢ ብሪትስከር አመልክተዋል። ይሁን እንጂ አደጋው ሲደርስ ሰራተኞች በሺፍት ቅይይር ላይ ስለነበሩ ያልተቆጠሩ ስለመኖር አለመኖራቸው እርግጠኛ ለመሆናቸውን ገልጸዋል። እስከ ትናንት ሌሊት ኬንተኪ፣ ኢሊኖይ፣ ቴነሲ፣ አርካንሳ እና ሚዙሪ ግዛቶች ውስጥ ቁጥሩ ገና በውል ያልተረጋገጠ የበዛ ሕይወት መጥፋቱ ታውቋል። ከአምስቱ አገረ ገዦች ጋር የተነጋገሩት ፕሬዚደንት ጆ ባይደን የተረፉ ሰዎችን የመፈለግና የወደመውን ንብረት መጠንና ስፋት የመፈተሽ ሥራ እየተካሄደ መሆኑን ገልጸው ለኬንተኪ የአስቸኳይ ጊዜ ፌዴራል አዋጅ አውጥተዋል። ሩሲያ ዩክሬንን በጦር እጅግ የከበደ ዋጋ ለተከፍልና አውዳሚ የመጣኔ ሀብት መዘዞች ሊከተሏት እንደሚችሉ ለሩሲያ አቻቸው ቭላዲሚር ፑቲን እንደነገሯቸው ትናንት ከጋዜጠኞች ጋር የተገናኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስታውቀዋል። እግረኛ ወታደሮችን ወደ ዩክሬን የመላክ ሐሳብ ሁለቱ መሪዎች ባለፈው ሳምንት በተነጋገሩበት ወቅት አለመነሳቱን ያረጋገጡት ፕሬዚደንት ባይደን ይሁን እንጂ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ሀገሮች የምስራቅ መከላከያ ግንባራቸውን ለማጠናከር እንደሚገደዱ ተናግረዋል። በሌላ በኩል ትናንት ሊቨርፑል ኢንግላንድ ውስጥ የተሰበሰቡት የሰባቱ ባለጠጋ አገሮች የውጭ ጉዳይ ሚኒስትሮችም እንዲሁ ሩሲያ ዩክሬንን ከወረረች የከፋ መዘዝ ሊከተላት እንደሚችል ዝተው ሞስኮ ለድርድር እንድትቀመጥ ጠይቀዋል። የሩሲያው ፕሬዚደንት የቡድን ሰባት ሚኒስትሮች ቀዳሚ ትኩረትና የቅርብ ጊዜ ስጋት እንደሆኑ ቢስተዋልም ባለፉት 40 ዓመታት ዕድሜ ውስጥ እጅግ አስደናቂ የምጣኔ ሀብትና ወታደራዊ ምጥቀት ያስመዘገበችው ቻይናና የመሪዋ ቺ ጂንፒንግ ብርታት ነገር ግን አብዝቶ እያነጋገራቸው መሆኑን ሮይተርስና ዣንስ ፍራንስ ፕሬስ ያጠናቀሯቸው ዘገባዎች ይጠቁማሉ። ሩሲያ ድንበሯ አቅራቢያ ከፍተኛ ወታደራዊ ክምችት እያደረገች መሆኑንና ልትወራት እንደምትችል ዩክሬን አቤቱታ እያሰማች ቢሆንም ኪየቭንና ዋሽንግተንን አካባቢውን በማተራመስ አካሄድ የምትከሰው ሞስኮ ክሶቹን አስተባብላ ስለ ራሷ ደህንነት ግን መተማመኛ እንደምትፈልግ እየተናገረች ነው። በደቡብ አፍሪካ የዘር መድሎ ስርዓት የመጨረሻው ፕሬዚደንት የነበሩትንና እርሳቸውን የተከተሉትን የሀገሪቱ የመጀመሪያ ጥቁር መሪ ኔልሰን ማንዴላን ከ26 ዓመታት እስራት የለቀቁትን ኤፍ.ደብሊው ዴክለርክን ደቡብ አፍሪካውያን ዛሬ በይፋ ዘክረው ውለዋል። ዴክለርክ በካንሰር ምክንያት በ85 ዓመት ዕድሜያቸው ባለፈው ህዳር 2 ሲሞቱ ሀገሪቱ የአራት ቀናት ብሔራዊ ሐዘን አውጃ ነበር። ኬፕታውን በሚገኘው በደቡብ አፍሪካ እጅግ አንጋፋ ነው በሚባለው ፕሮቴስታንት ቤተ ክርስቲያን ግሩቴ ኬርክ ዛሬ በተከናወነው የክብር መታሰቢያ ስርዓት ላይ ፕሬዚደንት ሲሪል ራማፖሳና የዴክለርክ ባለቤት ኤሊታ ጆርጃሊስ ተገኝተው ተናግረዋል። እጅግ ትክክለኛ በመሆኑ ብዙ ጊዜ ሰዎች ሳይረዱት ኖረዋል ብለዋል ሚስ ጆርጃ ዲስ። ይህንን ከፊቱ የተደቀነ እጅግ ግዙፍ ተግባር በማሳካት በኩል እንዳገዘው ያሳመነኝን ይህንን ድንቅ ሰው መቼም ልረሳው አልችልም ብለዋል ጆርጃ ዲስ አክለው። በአውሮፓ የዘመን አቆጣጠር ከ1989 እስከ 1994 ዓመተ ምህረት አፓርታይድ ደቡብ አፍሪካን የመሩት ዴክለርክ ከኔልሰን ማንዴላ ጋር የ1993 ዓመተ ምህረቱን የኖቤል የሰላም ሽልማት ተጋርተዋል። የሊቢያ ባለስልጣናት ጥገኛነት ጠያቂዎችንና ፍልሰተኞችን ማስወጣትና እንዲመለሱ ያደረጉ ያሉትን ጥረት የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አወገዘ። ጥገኛነት ጠያቂዎቹ በሚሳደዱባቸው ሀገሮች ውስጥ ለበረታ አደጋ ሊጋለጡ እንደሚችሉ ከፍተኛ ኮሚሽነሩ አስጠንቅቋል። ከጋንፉዳና ከአልኩፍራ ጣቢያዎች በዘፈቀደና በወል እየተያዙ ወደ የመጡበት እንዲመለሱ ከተደረጉት መካከል ሁለት የሱዳናውያን ግዙፍ ቡድኖች እንደሚገኙበት ተገልጿል። ፍልሰተኞቹና ጥገኛነት ጠያቂዎቹ ወደ ሱዳንና ሊቢያ ድንበር ተወስደው ሳይበተኑ እንዳልቀሩ ታዛቢዎች ተናግረዋል። የሊቢያ ባለስልጣናት የሕግ አግባብ ባልተከተለ ሁኔታ የወሰዱት እርምጃ ዓለም አቀፍ የሰብአዊ መብቶችና የስደተኞች ሕግጋትን የሚጻረር መሆኑን የመንግስታቱ ድርጅት የሰብአዊ መብቶች ቢሮ አመልክቷል። ስደተኞቹ ሊቢያ ውስጥም በመንግስትና መንግስታዊ ባልሆኑ ኃይሎች የከፉ የመብቶች ረገጣዎችና እንግልት እንደደረሰባቸው የተባበሩት መንግስታት ቃል አቀባይ ሩፐርት ኮልቪል ዛሬ ለጋዜጠኞች ተናግረዋል። ሌላው ፍልሰተኞች ቡድን ኤርትራውያንም እንዲሁ ለስጋትና ለአደጋ መጋለጣቸውን አመልክተዋል። ባለስልጣናቱ የስደተኞቹንና የፍልሰተኞችን መብቶች እንዲያከብሩና ለደህንነታቸው ከለላ እንዲሰጡ የመንግስታቱ ድርጅት እንደሚጠይቅ ቃል አቀባዩ ተናግረዋል። በኮቪድ-19 ምክንያት ከ400 ሚሊዮን በላይ የደቡብ እስያ ሀገሮች ሕፃናት ለጉዳት መጋለጣቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታወቀ። ሕፃናቱ በተራዘመው ወረርሽኝ ምክንያት ለሁለተኛ ዓመት ከትምህርት ገበታ ውጪ መሆናቸውንም ተቋሙ ጠቁሟል። በአካባቢው ያሉ ሀገሮች ትምህርት ቤቶችን ሙሉ በሙሉ እንዲከፍቱ የመንግስታቱ ድርጅት አሳስቧል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣
እሁድ ታህሳስ 3 2014 ዓ.ም የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ከምሽቱ ልዩ ልዩ ቅንብሮቻችን ጋር በቀጠሯችን መሰረት ተመልሰናል።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም ታዲያ
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
በአብሮነት ጎዳና መጓዝ መረማመድ ተንቀሳቅሶ መሄድ አውላላውን ሁዳድ ያፈሱ መንገድ አባጣ ጎርባጣ ተመዝማዛን መንገድ መውጣትና መውረድ አይደለም የእግር አይደለም የጡንቻ የጅማት የደምስር አለ ሌላ እውነት የንቅስቃሴ ስልት ዘዴና ብልሃት አለ ሌላ ሂደት ያረማመድ ቅኝት በኑሮ ፍኖት ላይ ተደጋግፎ ጉዘት ተንሰላስሎ ሕይወት ጥበበኛ ጉዞ ተጣጥሞ ፍሰት እሱን ነው መጀመር እሱን ነው መዳፈር እስካቀዱት አዳር እስካሰቡት ቀዬ እስካለሙት መንደር በአብሮነት ጎዳና ተቻችሎ መኖር ባብሮነት ጎዳና በተሰኘችውና የሳምንቷ ምርጥ ባደረግናት የገጣሚ መስፍን አሸብር ግጥም ዝግጅታችንን ጀምረናል።
ችን ወደ አስተዋወቅናችሁ የምሽቱ የመጀመሪያ ዝግጅት ነው የምናመራው።
ለብዙዎች ስራ ፈጣሪዎችና የንግድ ዓለም ሰዎች ደስታ እንደማንኛውም ቁስ የሚለካና የሚሰፈር
አንዳንዴም በሚያስከፍለው ዋጋ መጠን የሚመዘን ይመስላል።
ጊዜ አያደርገው የለምና ዛሬ ዛሬ ያመስፈሪያ ሳይለወጥ አልቀረም።
አሁን የደስታ ስሜት ጭምር ሊያለመልሙ የሚያስችሉ መልካም ነገሮችን ለማሳካት የሚያግዘው አዱኛ አቅም ግን ቀድሞውንም ውስን ነው ይባላል።
የጥናት ውጤቱ ታዲያ አያወላዳም። ወዲሁስ ገንዘብ ደስታን አይገዛም ይበልጥ ያሳምረው ይሆናል እንጂ ይባልስ የለ?
ባለብዙ ሚሊዮን ሽልንግ ወይንም ብር አሊያም ሚሊዮን ዶላር ሎተሪ የቀናው ሰው የሚያጥለቀልቀውን ደስታ መቼስ ምኑ ይሞገታል?
ይሁንና ይሰንብትና ሁሉም መለመዱ ያትኩስ ስሜትን ማስደናቂነቱ ከስሞ መደብዘዙ በመጨረሻም ሁሉም ወደ መነሻው መመለሱ ግን ግድ ነው የሚለው የሐዲስ ጥናት
ባለ ብዙ ሚሊዮን ዶላር ሎተሪ አሸናፊ የመሆነን ያህል ፈጽሞ ያራቁ ከራሳችን ጋር ያሉ ሶስት ነገሮች አሁን እውነተኞቹ የደስታ ምንጮች ናቸው ይለናል።
የሃርቫርድ ዩኒቨርሲቲው የሕክምና ሳይንስ ፕሮፌሰር ሳንጄ ቾፕራ የጥናቱ ባለቤት ናቸው። ሁሉም የቀጠሮ ጉዳይ ነው ባይ ናቸው።
እነኚህ ሶስቱ ግን ረዥም መንገድ ይወስዱናል። ቀደም ብሎ የተነሳው የሎተሪ ባለዕጣነት ከሚቸረው ደስታም ይሻገራሉ ይሉናል።
የመጀመሪያው ልኖርበት ሳይሆን ልኖርለት ምርጫችን ያደረግነው የሕይወት መንገድ እርጊያ ጎዳና የዘላቂ እርካታችን ምንጭ ሕይወት የሚለመልምበት የመኖራችን ትርጉም ነው።
ሁለተኛው መሰብሰብ ወይም መቀበል ሳይሆን ለሌሎች መስጠት የሚያጎናጽፈው ጥልቅ የእርካታ ስሜት ነው።
እርግጥ የመጨረሻውን መዳረሻ አላውቀውም በአንድ ነገር ግን እርግጠኛ ነኝ አሉ። ለሰብአዊ ሥራዎች ሙሉ ቀልባቸውን የቸሩት የፍልስፍናና የመንፈሳዊ ጉዳዮች ተመራማሪ
ሙዚቀኛ፣ ደራሲና ሐኪምም ናቸው። እንደ አውሮፓውያን አቆጣጠር በ1952 ዓ.ም ለኖቤል ሽልማት የበቁት አልበርት ሽዊዘር የመስጠትን ልምድ ኃያል ሚስጥር አስመልክተው ሲናገሩ
የሰሜን ምስራቅ ፈረንሳይዋ ኤልሳስ ክፍለ ግዛት ተወላጁ ዶክተር ሽዊዘር ያኔ በጀርመን ስር ትተዳደር የነበረችው የጀርመንና የስዊዘርላንድ አዋሳኝ ግዛት ናት። ያው ጥንጥኑት የሐሳብ ዛሬ ሳይንስ የደገፈው ይመስላል።
አንዳንዴ ለራስ ከሚወጣው በላይ ሌሎችን ለመርዳት የዋለ ገንዘብ ለሰጪው ለራሱ አጠፌታ ደስታ ያጎናጽፋል ነው ድምዳሜው።
ሶስተኛውና የመጨረሻው አመስጋኝ ሰው መሆን ባለ ነገር መርካትና ተገቢውን ዋጋ መስጠት ነው።
እነኚህን ሁሉ የሚያስችል ብቻ ሳይሆን የግድ የሚል ጊዜ መጣ ይመስላል። ለመከራ ረሃብና እንግልት የተዳረጉ አያሌ ሚሊዮኖች ማሰብ ልብ የሚያደማውን የሚያሳዝነውን ያህል የተጎዳውን ቀና የማድረግ ምግባር በእጅጉ የሚያስፈልግበት
ተከታዩም ቅንብር ለዚህ የቀረበ ይመስላል።
በአስር ሺዎች የሚቆጠሩ አባላት ያሉት እና እዚህ ዋሽንግተን ዲሲ ውስጥ ከሚገኙት የማህበረሰብ ድርጅቶች አንዱ ነው።
ዛሬ ቁጥራቸው የበዛ ኢትዮጵያውያን በጦርነት የተጎዱ ወገኖቻቸውን ለመርዳት በሚያደርጉት ጥረት ከደራሽ እርዳታ ሻገር ባለ መንገድ ለማሳካት የወጠኑትን ሊነግሩን
የኢትዮጵያውያን የማህበረሰብ አገልግሎትና የልማት ድርጅት የቦርድ ፕሬዝዳንት አቶ ዳንኤል ገዛኸኝ በስልክ መስመሩ ብቅ ብለዋል።
አቶ ዳንኤል፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አቶ ወላ ስለተሰጠን እድል።
በመግቢያችን እንዳስተዋወቅነው ተቋማችሁ የኢትዮጵያውያን የህብረተሰብ አገልግሎትና የልማት ድርጅት በሰሜን ኢትዮጵያ ባለው ጦርነት ሳቢያ ከቀያቸውና ከጎጆቸው በኃይል የተፈናቀሉ እናም ለከፋ እንግልትና መከራ የተዳረጉ ወገኖችን ለመርዳት በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በያዙት ጥረት በበኩላችሁ ያሏችሁን ብዙ ሺህ አባላት በማስተባበር በተለይም ደግሞ ከደራሽ እርዳታ ባሻገር የተጎጂዎችን ስቃይና መከራ ለመቀነስ በቅድሚያ የሚያስፈልጓቸውን ነገሮች በቦታው ተገኝቶ መረዳት ማቀዳችሁ ነው የተጠቆመው። እስኪ አስረዱን አቶ ዳንኤል፣ በተጨባጭ ምንድን ነው የምታረጉት? እንዴትስ ነው የሚከናወነው?
እሺ አቶ አሉላ በድጋሚ አመሰግናለሁ። እንግዲህ እኛ የኢትዮጵያ ህብረተሰብ አገልግሎትና የልማት ድርጅት በዚህ በዋሽንግተን በ2002 እንደ አውሮፓውያኖች አቆጣጠር አገልግሎት መስጠት ስንጀምር እስካሁን ድረስ በተለያየ የአገልግሎት ስንሰጥ 27,000 አባላቶች አሉት ይህ ማዕከል። ይህ ማዕከል አሁን በሀገራችን በተከሰተው ጦርነት የደረሰውን እጅግ ከፍተኛ የሆነ የህይወትና የንብረት ውድመት ተረድተናል እና በዚህም እጅጉን አዝነናል። ኢትዮጵያ ሀገራችን ከድህነት ለመውጣት በምታደርገው ትግል ውስጥ ገበሬው ላቡን አንጠፍጥፎ ነውን ጎጆ ቤቱን ታሁ ብሎ የሚያስቆጥርበትን ትምህርት ቤትና የህክምና ቦታዎችና እንዲሁም የጸሎት ቦታዎች አሉኝ የሚሉት ነገሮች ሁሉ ወድመውበት በመቶ ሺዎች የሚቆጠሩ ኢትዮጵያን ወገኖቻችን ዛሬ በመንገድ ላይ ወድቀዋል። በዚህ ውስጥ በሁሉም ጦርነቱ ባደረሰው ውድመት ላይ ልንደርስለት የምንችለውን ወገናዊነታችን ልናሳይበት የሚገባ ሁኔታዎችን አቅጣጫ ለማስያዝ ከአባላቶቻችን ጋር ውይይት አድርገን እንደዚሁም በአካባቢያችን ላይ ከሚገኙ አብያተ ክርስቲያናት ተወካዮችና የሲቪል ድርጅቶች ጋራ አስቸኳይ በሆኑ ጉዳዮች ላይ መርዳት የሚገባንን ጉዳዮች መክረንበታል። በእርግጥ እንደሚታወቀው በዚህ በሰሜን አሜሪካ ከፍተኛ ህዝባዊ ርብርቦች ተደርጓል። ለወገን እርዳታ አፋጣኝ ምላሽ ለመስጠት የገንዘብ እንዲሁም የቁሳቁስ እርዳታ እየተካሄደ ነው። እኛም በዚህ በኢትዮጵያ ህብረተሰብ አገልግሎትና የልማት ድርጅት ስር የተዋቀረው ኮሚቴ አፋጣኝ ለህብረተሰቡ ተደራሽ ለማድረግ ካሉት አጋር ድርጅቶች ጋር እየሰራ ይገኛል። ከዚህም ባለፈ እንግዲህ አስቸኳይ የሆኑ ጉዳዮች ስንል የሜዲካል ኢኩዊፕመንቶችን እና መሰል ነገሮችን ለህብረተሰባችን በአፋጣኝ መልኩ ከኛ ኮሚቴ በሚወሰነው ወደ አገር ቤት ሄዶ ችግሩ በደረሰበት ለማድረስ የሚችልበትን ውሳኔ ስናስተላልፍ፣ ለእኛ ደግሞ እንደ ማዕከል እና ኮሚቴ ውስጥ በተዋቀረው አጋር ድርጅቶች ተወካዮቻችን አማካኝነት ኢሚዲየት ኒድ አሰስመንቶችን ወይም ደግሞ በቦታው ላይ ተገኝተው እኛ እዚህ ቦታ ላይ ሆነን የምንሰማቸው ችግሮች አሉ። በወገኖቻችን ላይ ጦርነቱ በተከሰተበት ሁሉም ቦታዎች ላይ የተከሰቱት ችግሮች፣ የወደሙት ውድመቶች አሉ፣ በጆሮአችን ሰምተናል እና ይህንን ደግሞ ወደ አገር ቤት በመሄድ ቦታው ላይ የተፈናቀሉት ወገኖቻችን ጋር ሄደው ቅድሚያ እንዲፈጸምላቸው የሚፈልጉትን ጉዳዮችን በመነጋገርና በመወያየት የምግብ ጥረት እንዳለ እናውቃለን። ቤታቸው ፈርሶባቸዋል። የልብስ ጥረት እንዳለ እናውቃለን። ትምህርት ቤት፣ የሕክምና ቦታዎች ፈርሰዋል። የጸሎት ቦታዎች ሁሉ ፈርሰዋልና ሌሎችም አካሎች የሚያደርጉት ነገር አለ። ተደራራቢ የሆነ ስራዎች እንዳይሰሩ በሚገባ ከህብረተሰቡ ጋር ይሄ ይደረግል የሚለውን ነገር መረጃ ይዘውልን ከመጡ በኋላ እኛም ይህንን በተመለከተ በሁለት የስራ የማስፈጸም እቅድ ውስጥ ገብተን በአስቸኳይ ለወገኖቻችን የፈረሰውን እናቋቁምበት ሁኔታዎችን ለማድረግ ኮሚቴው ወስኖ አሁን በቅርቡ ወደ ኢትዮጵያ የሚልከው አባላቶች ይኖራል ማለት ነው።
መልካም። እንግዲህ እንደተረዳሁት አቶ ዳንኤል፣ ደራሽ የሚወሰደው እርዳታ በአንድ በኩል ነገር ግን ዘለቄታ ያላቸው ተፈናቅለው ተበትኖ የሚገኙት የማህበረሰብ ክፍሎች የዕለት ጉርስ ከማግኘታቸው ባሻገር ሁሉም መሰረታዊ ፍላጎታቸው ማግኘት በማይችሉበት ሁኔታ ነው ያሉትና ለየቱ ቅድሚያ እንሰጣለን የሚለውን ለይተን ትኩረታችንን ሌሎች እያደረጉ ያሉትን ከመድገምና አስፈላጊውን ነገሮች ለብክነት ከመዳረግ ይልቅ በተጨባጭ የሚያስፈልገውን ለይተን ለማድረግ ተዘጋጅተናል ነው እያሉ ያሉት። የችግሩ ጥልቀትም ሆነ ስፋት አካባቢው በጣም በርካታ አካባቢ ነው ሰው የተፈናቀለው፣ በመቶ ሺዎች ናቸው የተፈናቀሉትና የትኛውን ቡድን ተደራርቦ ሊረዳ ከሚችለው በላይ ነው እና ያሰባችሁት ቅድሚያ ልትሄዱበት የፈለጋችሁ ቦታ አለ? የት ነው ልትሄዱ ያሰባችሁት?
አስቸኳይ እርዳታ የሚያስፈልግበት ለዚህ ነው። የመጀመሪያ በቦታው ላይ በመገኘት አስቸኳይ እርዳታ የሚፈልግባቸውን ወይም የሚያስፈልጋቸውን የህብረተሰብ ክፍሎቻችንን ያንን ነው ቅድሚያ ሄደው አጥንተው ተመልክተው ለእኛ ሪፖርት እንዲያደርጉ የምንልካቸው። ስለዚህ ጦርነቱ ከፍተኛ የሆነ ውድመት ተፈጽሟል በዚህ ውስጥ በምንልካቸው ሰዎች መካከል ነው። እና በዚህ መታወስና መታወቅ መረጋገጥ ያለበት ነገር ይሄ ዋንታ ወይ በአንድ ጊዜ ብቻ የሚሰራ ነገር የለም። ይሄ ሎንግ ተርም ወይንም በረጅም ጊዜ ረጅም ጥረት የሚያስፈልግ ነው። የ10-15 ወይም 20 ዓመት ሊፈጅ የሚችል ዲስትራክሽን ወይንም ደግሞ ውድመት እንደተፈጠረ ነው የሰማነው በማስ ሚዲያ። ስለዚህ የኛ የኢትዮጵያ ህብረተሰብ አገልግሎት ከፍተኛ ቁጥር አባላቶች እንዳሉት ድርጅትና ይሄንን ቀጣይነት ባለው መልኩ ማለት ነው ቀጣይነት ባለው መልኩ ጦርነት በተደረሰበት ውድመት በተፈጸመበት የህብረተሰብ ክፍላችን ቦታ በመሄድ በቀጣይነት ነው እንግዲህ ይሄንን ቅድሚያ ይሄኛውን ክልል ያኛውን ክልል ምንለው ነገር የለንም። ይሄንን ለዛ ነው ቀድመው የኛ አባላቶች ሄደው ቦታው ላይ ተመልክተው በሚሰጡን መረጃ መሰረት ወይንም ቅድሚያ እርዳታ ሊያስፈልጋቸው የሚችለው ክልሎቻችን አካባቢ የሚሰጡን መረጃ ተነስተን እርዳታውን እናከናውናለን ማለት ነው። እና እኛ በዚህ ሂደት ውስጥ ድርጊታችን ቀጣይነት ያለው ነገር እና የሚመለከተው አካልም ጋራ አስፈላጊው በሆነ ትብብር በመፍጠር ለወገኖቻችን ደራሽ መሆን ነው የማዕከሉ እና አጋር ድርጅቶች የወሰነው ውሳኔ ማለት ነው።
አቶ ዳንኤል እንግዲህ እንደገለጹት መጠነ ሰፊ ጉዳት የደረሰበት ምናልባትም እንዳሉት ረዥም ጊዜ ሊወስድ የሚችል ብዙ ስራ የሚጠይቅ ውድመት ነው። ጦርነቱ የተካሄደባቸው ቦታዎች የደረሰው ጉዳት ስፋቱን ያህል በተጨባጭ የቱ ጋር ምን ልታረጉ ነው የሚለውን ነገር ጠይቄዎት ነበር። ሌሎች ሀሳቦች መጥተው የጨረሱት አልመሰለኝም። የቱ አካባቢ ነው እንደው ይሄ ቀላል ወይ በአንድ በሌላ ምክንያት አሁን ልናረግ የፈለግነው ልንሄድ የፈለግነው ይሄ ነው የምትሉት ካለ ስትሄዱ ያው ቦታ መታሰብ አለበትና።
አቶ አሉላ በጣም ነው አመሰግነው። እንግዲህ ምንድን ነው ቀደም ብዬ ጦርነቱ በደረሰባቸው አካባቢዎች የዚህ የህብረተሰብ አገልግሎትና የልማት ድርጅት ባዋቀረው ኮሚቴ ውስጥ የእርዳታ ልናደርግ እንደምንችልና እቅድ እንዳወጣን ገልጫለኝ። እንግዲህ እንደሚታወቀው ጦርነቱ ረጅም ጊዜ የፈጀ ጦርነት ነው እና በተለይ አሁን የእኛ ትኩረት የሳበው የመጀመሪያ ፌዝ ወይም ደግሞ የመጀመሪያው እንቅስቃሴ የምናደርግበት አዳዲስ መፈናቀል ባሉበት ቦታዎች ላይ በተለይ ደግሞ በዚህ በአማራው ክልል ከፍተኛ አዳዲስ የመፈናቀሎች የቅርብ ጊዜ ህጻናቶች፣ እርጉዞች፣ አሮጊቶች፣ አዛውንቶች በከፍተኛ ሁኔታ እየተፈናቀሉ ያሉበት ሁኔታ ስላለ የመጀመሪያ ኮሚቴ ተወካዮቻችን በዛ አካባቢ በመሄድ ያሉትን ችግሮች ጥናት በማድረግ የመጀመሪያውን እንቅስቃሴ በዛ አካባቢ ነው የምናደርገው።
መልካም። አቶ ዳንኤል እንዳሉት እንግዲህ ችግሩም ረጅም መንገድ የሚወስድ ብዙ ስራ የሚጠይቅ ፈተናውም ያንኑ ያህል ከባድ ሂደቱም ገና መጀመሩ ነው እና ወኪሎቻችሁ ሄደው ተመልክተው የሚመጡትን ወይም በተግባር ልታውሉ የምትችሏቸውን ዘለቄታ ያላቸው ስራዎች ጨምሮ እንመለከታለን። በስፍራው ሄዶ የማገልገል የበጎ ፍቃድ ስራም ከሀሳብ ውስጥ መካተቱን ሰምቻለሁ። በሚቀጥለው ጊዜ ተከታትለን የደረሳችሁበት እንመለከታለን። ደራሽ እርዳታም የሚሰጠውን እንዲሁ ለመከታተል እንሞክራለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ
ስለሰጠን እድል። እኛም እናመሰግናለን። ከልብ ነው አመሰግነው። ታውላ
ኦሚክሮን የሚል መጠሪያ የተሰጠውና በቅርቡ በደቡብ አፍሪካ የተገኘውን አዲስ ራሱን የለወጠ የኮቪድ-19 ዝርያ ምንነት፣ ጠባይና ደቅኗል የሚባለውን አሳሳቢነት ጨምሮ
በተለይ ከዚህ የቫይረሱ ዝርያ ጋር ተያይዞ የሚነሱ አበይት ጉዳዮች የሚመረምር ቅንብር ነው ተከታዩ።
በተከታታይ በምናቀርበው ዝግጅትም ኦሚክሮን በአሁን ወቅት ስራ ላይ የዋሉትን የኮቪድ-19 መከላከያ ክትባቶች ብቃት ይፈታተን ይሆን የሚለውን ትልቅ ስጋት ያሳደረ ጉዳይ ጨምሮ እስካሁን ያልተመለሱ ሌሎች ጥያቄዎችን እንመለከታለን።
ለሁሉም ቀዳሚውን እነሆ።
ዶክተር አሰፋ ጀጃው መኮንን በቅድሚያ ለጊዜው አመሰግናለሁ።
ዜርስትልኛሉና
በኢትዮጵያ የቀን አቆጣጠር ህዳር 15 በአውሮፓውያኑ የቀን አቆጣጠር ህዳር 24 ከ11 ቀናት በፊት የታወቀውና በዓለም ዙሪያም አሳሳቢነት የከሰተው ይህ አዲስ የኮቪድ-19 ዝርያ ኦሚክሮን መኖሩ በምርመራ በተረጋገጠ 2 ቀናት ውስጥ የዓለሙ ጤና ድርጅት የሚያሳስበው ራሱን የለወጠ ዝርያ የሚል ቅጽል ሰጥቶታል። በኋላ ቢተቹም አገራት ለየት ባለ የስጋት እና የመራወጥ ስሜት ውስጥ ታይተዋል። ዩናይትድ ስቴትስን ጨምሮ አንዳንድ አገሮች የቫይረሱን መከሰት ይፋ ባደረጉ ከደቡባዊ አፍሪካ አገሮች የሚነሱ ጉዞዎች ላይ እገዳ፣ አዲስ የምርመራ ውጤት ማረጋገጫ ደንቦች እና ጃፓንን የመሰሉ አገሮች ደግሞ ማንኛውንም ዓለም አቀፍ በረራዎች ሙሉ በሙሉ እስከ ማገድ ደርሰዋል። ለመሆኑ ለዚህ ሁሉ ትርምስ መነሻ ስለሆነው አዲሱ የኮቪድ-19 ዝርያ ኦሚክሮን እስካሁን በተጨባጭ የሚታወቀው ምንድን ነው? ዋና ዋናዎቹን ቢዘረዝሩልን የቱንስ ያህል ሊያሳስበን ይገባል?
ያው እንግዲህ እንደሚታወቀው ቫይረሶች በሚራቡበት ጊዜ ጸባያቸውን ይቀይራሉ። የአካላቸውን ፕሮቲን የምንለውን አሚኖ አሲድ የሚባሉ ቅርጽ የሚቀይሩ ነገሮችን ይሰራሉ። ይሄ ሚውቴሽን እንለዋለን። ሚውቴሽን ቫይረስ በሚራባበት ጊዜ በጣም ብዙ ጊዜ የሚያጋጥም ነገር ነው። አብዛኛው ሚውቴሽን ምንም አይነት ችግር የሚያመጣ አይደለም። ነገር ግን ለምሳሌ በዚህ አሁን በሳርስ ኮቪድ ቫይረስ ስፓይክ ፕሮቲን የምንላት አንድ ፕሮቲን አለች። ለምሳሌ ሳችን መከላከያ ወደዛ ይሰራል። ክትባቶች የተሰሩት ኒውትራላይዝ እንለዋለን። እሱን ሄዶ ብሎክ የሚያደርግ የሚዘጋ የሰውነት መከላከያ ለመስራት ነው። ከዚህ በፊት የታዩት አልፋ ወይም ዴልታ የሚባሉት ሁሉም እዛ ፕሮቲን ላይ በጣም አነስተኛ የሆነ የቅርጽ ለውጥ ነው ያሳዩት። ነገር ግን ይሄ አዲሱ እዛ ላይ ያሳየው የቅርጽ ለውጥ ብዛት አለው። ከዛ ላይ ደግሞ ከስፓይክ ፕሮቲን ከምንላትም ውስጥ ሌላ ደግሞ ክፍል አለች ቫይረሱ ሄዶ የሚጣበቅባት፣ እሷ ላይ ደግሞ በርከት ያሉ የቅርጽ ለውጥ ማድረጉ ነው። ምክንያቱም ያ የቅርጽ ለውጥ ካለ ሰውነታችን ከዚህ በፊት የሰራው መከላከያ በክትባትም በተፈጥሮ ምክንያትም ሄዶ ከዛ ጋር ግጥም ላይል ይችላል። ልክ እንደ ሶኬት ብናስበው የሶኬቱ ሄዶ መግጠም ፊት ላይ ያደርግ ይችላል። ካላረገ ቫይረሱ ብቻውን መራባት እድል ይኖረው ይችላል። መከላከያ የሰራ ነውን ደግሞ አልፎት ሊሄድና ሊያጠቃ ይችላል የሚል ስጋት ነው። እንግዲህ መጀመሪያ የቅርጽ ለውጡ ብዛት ስለነበረው ሚውቴሽን የምንለው ፓርት ብዛት ስለነበረው፣ ከብዛቱ ደግሞ ታርጌት የምንለው ፕሮቲን አካባቢ በጣም አስፈላጊ የሆነው ፕሮቲን ላይ መሆኑ፣ ከዛ አልፎ ደግሞ ከዛም ፕሮቲን ፓርት መጣበቂያው ላይ መሆኑ፣ በተለይ የመጀመሪያ መቶ ሲኮንሶች ይባላሉ ዘረመል ሲጠራ የመቶዎቹ በርከት ያለ ማሳየቱ ነው አስጨንቆ የነበረው። እንደዛ በሚሆንበት ጊዜ ቫይረሱ ብዙ እሱን የሚጠቅሙት ነገሮች ሊያደርግ ይችላል። ከሰው ሰው የመሰራጨት አቅሙ ከፍ ሊል ይችላል። በሽታውን የጠና ሊያደርግ ይችላል። ከዛ ባለፈ ደግሞ ክትባቶቹን ወይም መከላከያችንን እንዳይሰራ ሊያደርግ ይችላል የሚል ስጋት ስለነበረ ነው በአንድ ጊዜ እንዳየው እንግዲህ ዓለም ከዳር እስከ ዳር የጉዞ ክልከላ እንደዚህ ተደርጎ የነበረው።
መልካም። ዶክተር አሰፋ፣ ስለ ቫይረሱ ጠባይም የተለወጡ የሚባሉት አሳሳቢነት የከሰቱ ጉዳዮች በርከት ያሉ ሀሳቦችን ዘርዝረዋል። የዓለም ጤና ድርጅት ባለፈው አርብ ይፋ ባደረገው መግለጫ ቅድም እርስዎ እንዳሉት ደጋግሞ ራሱን የለወጠ ዝርያ በመሆኑ አንዳንዶቹ ለውጦች አሳሳቢነት አላቸው ብሏል። ከዚህ ቀደም ለኮቪድ-19 የተጋለጡ ሰዎችን በድጋሚ የማጋለጥ ከፍ ያለ እድል እንዳለው ቅድመ ጥናቶች ማረጋገጣቸውን አመልክቷል። ይህስ ምን ማለት ነው? ቀድሞ ለቫይረሱ የተጋለጡ የሚለውስ ምንም እንኳን የክትባቱ ጠባይ ወይም አይነት ከዚህ ቀደም ከምናውቃቸው የተለየ መሆኑ ቢታወቅም በተደጋጋሚ በውይይቶች አንስተነዋል፣ በክትባት አማካኝነት ከቫይረሱ ጋር የተዛመደ ንክኪ ያላቸውን የተከተቡ ሰዎችንም ይጨምር ይሆን ወይ?
አዎ፣ ይሄ ሚቴሽን የምንለው የአካል ለውጥ በሚያደርግበት ጊዜ ቫይረሱ በተለይ ህመም እንደገና በሚይዝበት ጊዜ ሪኢንፌክሽን የምንለው እኛ ሁለተኛ ለቫይረሱ ተጋልጦ ህመም ሰውነታችን ውስጥ እንዲፈጠር እድል መስጠት። አንደኛ ይሄ አዲሱ ቫይረስ ያስደነገጠው ቅርጹን በብዛት ስለቀየረ ከዚህ በፊት በተፈጥሮ አሞንስ ቢሆን ለዛ የሰራነው መከላከያ ይሄን ይከላከላል ወይ አይከላከልም የሚለው መልስ ስላልነበረ። ሁለተኛ ደግሞ የተሰጡ የተለያዩ የክትባት አይነቶች አሉ። ግን የክትባት አይነቶች እንግዲህ በደንብ ወደ ኋላ ለመመለስ አንደኛ የዚህ የደከመ የቫይረስ አካል ስጠት አለ፣ ፕሮቲን አለ፣ ያን የሚመስል ሰውነታችንን ቫይረሱ እንደመጣ አድርጎ መልእክት ስለሚልክ ሰውነታችን መከላከያ እንዲሰራ። ሌላ ደግሞ ጄኔቲክ ኢንፎርሜሽን የምንለው ኮዱን መስጠት አለ። በአብዛኛው አሁን አሜሪካን ሀገር የተደረጉት አይነት ክትባቶች ማለት ነው፣ ኤምአርኤንኤ የምንለው እሱ ኢንፎርሜሽን ይሄዳል። ሰውነታችን ደግሞ ፕሮቲን ይሰራል፣ ፕሮቲኑ ቫይረሱን ስለሚመስለው መከላከያ ይሰራል። ነገር ግን የዚህ የቫይረስ ጸባይ መቀየር አሁንም ክትባቱ ከሚሰጠን መከላከያ ጋር ቅርጹን መቀየሩ የትኛውንም አይነት ክትባት ብንወስድ ለበሽታ ያጋልጠናል ወይ የሚለው ፍርሃት ነው እንግዲህ ትንሽ ዓለም ላይ እንደው መደናገጥ ፈጥሮ የነበረው። ነገር ግን አንቲቦዲ የምንለው አንድ አይነት መከላከያ ነው፣ በክትባትም በናቹራል ኢንፌክሽን የምናገኘው። ሌላው ደግሞ ብዙ ጊዜ የማንለካው ሴል ሚዲየትድ የሚባለው ቲ ሴል የሚባል ኢሚዩኒቲ አለ። እሱ እንደው እንደ ሪዘርቭ ጦር የዛ አይነት መከላከያ ሰውነታችን ለኢንፌክሽን ሲጋለጥ አንቲቦዲ የሚባለው ስራ ይጀምራል። በሰውነት በደም ላይ ሰርኩሌት የሚያደርግ ተንቀሳቃሽ ነው። ግን ደግሞ ተቀምጦ ቁጭ ብሎ ደግሞ የሚጠብቅ ሪዘርቭ አለን። ያ ደግሞ ይነቃና ሄዶ ደግሞ ቫይረሱን በሽታ እንዳያመጣ ያደርጋል፣ ቫይረሱን ይገላል ማለት ነው። እና በአንቲቦዲ ብዙ ጊዜ ወስደን ቴስቲዩብ ላይ ኒውትራላይዝ አረገ አላረገ፣ ቫይረሱን አጠፋ ወደ ሴል እንዳይገባ አረገ ብለን ቶሎ መናገር እንችላለን። ይሄ የሴል ሚዲየትድ ኢሚዩኒቲ የሚለውም ብዙ ጊዜ በላብራቶሪ አንለካውም። በአብዛኛው በወረርሽኝ አይነት ነገር ላይ ያ በምንድን ነው የሚታወቀው? እንከታተላለን። ቫይረሱ ከመጣ በኋላ ምን ያህል ሰው ታመመ፣ የጠና ሰው አለ ወይ፣ ወደ ሆስፒታል የገባለ ወይ፣ ህይወቱ ያለፋለ ወይ ስንል እስካሁን በታየው በዚች በአስር ቀን ውስጥ ያ ስጋት ጎልቶ አልታየም። ስለዚህ የሪኢንፌክሽንም እንደገና የመያዝም የጠና ህመምም ወይም ደግሞ የክትባቱን ወይም በተፈጥሮ ከዚህ በፊት ያመመንን ያን አልፎ የመሄድ ጸባዩ እስካሁን እንደተፈራው አይደለም። ነገር ግን አሁንም ገና ክትትል እየተደረገ ነው፣ ገና የአስር ቀን ስለሆነ። ትልቁ አስጊ ነገር ግን ምንድን ነው? ቫይረሱ እየቀያየረ ከሄደና በተለይ በአንድ ጊዜ ብዙ ቅርጾቹን የመቀየር አዝማሚያ ማሳየቱ ለሚቀጥለው ደግሞ በጣም ብዙ ቅርጹን ሊቀይር ይችላል። እንደዛ ከሆነ መከላከያችን ወይ ክትባታችንን ሄዶ ግጥም ብሎ እሱን እንዳይዘጋው ሊያደርግ ይችል ይሆናል የሚል ነው። ነገር ግን ደግሞ ሳይንስ ደግሞ ቀድሞ ደግሞ ያን እየሰራ ነው። ቀድሞ ደግሞ የቫይረሱ ዘረመል ተጠንቶ ሲቀይር አሁንም የክትባቱን አሰራር ኮዱን በመቀየር ያን የሚመስል ደግሞ መስራት ሂደት ላይ ነው ማለት ነው።
ለመሆኑ ይህ ኦሚክሮን የተባለ የኮሮና ቫይረስ ዝርያ የጠና ህመምና ህልፈት ጭምር የሚያስከትል አይነት ይሆን ወይንስ ቀለል ያለ ህመም የሚያመጣ አይነት?
በአሁኑ ወቅት ጥቅም ላይ የዋሉት ክትባቶችስ ይህንን የኮሮና ቫይረስ ዝርያ መከላከል ይችሉ ይሆን?
ለጊዜው መልስ ያልተገኘላቸውና ጥናት ፍተሻው የቀጠለባቸውን ግዙፍ ጥያቄዎች የሚመለከተውን ጨምሮ ተከታዩን ቅንብር በሚቀጥለው ፕሮግራማችን እናቀርባለን።
ቀሪውን ጨምረንም ሙሉውን ከድረገጻችንና ከማህበራዊ ገጾቻችን ላይ እናኖራለን።
አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው።
ንጉሴ በምሽቱ ቅንብሩ የዛሬ 64 ዓመት ወደ ሆነ ታሪክ ይወስደናል።
የአባይን ጉዳይና የአፍሪካ እግር ኳስ ኮንፌዴሬሽንን ምስረታ ያገናኝበታል።
አባይ ጉደል ቢሉት አለበትሳስ የማን ልብ ይችላል እስከዛው ድረስ ተብሎ ተገጥሞ ተዘፍኖ ነበር ትናንት። ዛሬስ ወርሃ ታሳስ መጣ ከህዳር በኋላ ለምስራቅ አፍሪካ ብርሃን ይዞ ተርላ ብንልስ? እሰይሰይ አባይ፣ እሰይሰይ አባይ፣ የአንድነታችን ውል ጸንቷል ባንተ ላይ። እሰይ እሰይ አባይ፣ እሰይ እሰይ አባይ፣ ለምስራቅ አፍሪካ ሆንክልን ፀሐይ። ጨዋታን ጨዋታ ያነሰዋልና የዚህ የታላቁ አባይ ውሃ ዋናዎቹ ተደራዳሪዎች ኢትዮጵያ፣ ግብፅና ሱዳን መሆናቸው ይታወቃል። በሌላ በኩል ደግሞ እነዚህ ሦስት አገሮች የአፍሪካ ፉትቦል ኮንፌዴሬሽንን የአፍሪካ እግር ኳስ ማህበርን ካፍ የዛሬ 64 ዓመት መስርተዋል። ኢትዮጵያም በ1954 ዓ ም የዛሬ 60 ዓመት ሶስተኛውን የአፍሪካ ዋንጫ አዘጋጅታ የግብፅን ብሔራዊ እግር ኳስ ቡድን 4-2 በሆነ ሰፊ ውጤት አሸንፋ ዋንጫውን ወስዳለች። እንግዲህ በዚህ ዓመት የአልማዝ ኢዮቤልዩ ክብረ በዓሉ ይታሰባል ማለት ነው። ከአባይ ግድብ ጋር ታሪኩ መያያዙ አያስደንቅም? ባለፈው መስከረም ወር መባቻ 100ኛ ዓመት የልደት በዓላቸውን ያከበርንላቸው አቶ ይድነቃቸው ተሰማ የአፍሪካ ፉትቦል ኮንፌዴሬሽን የዛሬ 64 ዓመት ሲመሰረት የተናገሩት ቃል ለትውልድና ለታሪክ መዘክርና ማስታወሻ ሆኖ ይኖራል።
አፍሪካ ከማንኛውም አንጻር በደል የተፈጸመበት አህጉር ነው። የአፍሪካ ሀገሮች ከባርነት ሽያጭ ጀምሮ ነጻነትን እስከ ማጣትና ለነጻነት ታግሎ የወጣ አህጉር ነው። በስፖርቱም ዓለም ብንሄድ መብታችን ከሌሎች አህጉሮች ያነሰ ነው። አሁንም ለምሳሌ በኢንተርናሽናል ፉትቦል ፌዴሬሽን ብንሄድ በስራ አስፈጻሚ ኮሚቴ ውስጥ 9 የአውሮፓውያን ሲኖሩ 3 አፍሪካውያን ያለ። በኢንተርናሽናል ኦሊምፒክ ኮሚቴ ብንሄድ 33 የአውሮፓ ወኪሎች ሲኖሩ አፍሪካ 13 ነው ያለ። እና የበለጸጉ ሀገሮች፣ ያደጉ ሀገሮች፣ የመረዳትና የማወቅ ብልጫ ያላቸው ሀገሮች ቅድሚያ ሊኖራቸው ይገባል በሚል እምነት እንደዚህ ያለ የዘር የቀለም ሳይሆን የእውቀት ዲስክሪሚኔሽን ለማለት እንችላለን በዓለም ስፖርት ላይ ይፈጸማል። ለምሳሌ በዓለም ዋንጫ ብንሄድ ከሚካፈሉት 24 ሀገሮች መካከል ለፍጻሜው ውድድር 14 ከአውሮፓ ሲመጡ ከአፍሪካ 2 ነው የሚሄዱ። እና እንግዲህ የእኛ ትግል ከጊዜው ሁኔታ ጋር የተያያዘ ስለሆነ አፍሪካ የተነጠቀችውን መብት እንድታገኝና ከሌሎቹ አህጉሮች እኩል መብት እንዲሰጣት የመሟገት ነው። የመጨረሻው 20-30 ዓመት ያሳለፍነው በዚህ ትግል።
ታላቁ የስፖርት ሰው አቶ ይድነቃቸው ተሰማ እነዚህንና እነዚህን በመሳሰሉት ስራዎቻቸው ሲታወሱ ይኖራሉ። የዛሬ ዝግጅቴን በዚሁ አበቃው። የዛሬ 15 ቀን እንገናኝ።
ንጉሴን ለዝግጅቱ እናመሰግናለን።
አድማጮች፣ ተከታዩም ቅንብር የተፈናቃዮችን ህይወት ወደሚመለከት ሐሳብ የሚወስደን ነው። ብርቱ ጤና ነክ ፈተናዎችንና የብዙ መቶ ሺህ ተፈናቃዮችን ህይወትን ይዳስሳል። ጉዳዩ ሙሉ ትኩረት ከሚያገኝበት ጊዜ ቀደም ብሎ የተጀመረ ልዩ ተከታታይ ውይይት ነው። የህብረተሰብ ጤና አዋቂው ፕሮፌሰር ጥላሁን አደራና የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው ተወያዮቹ። ፕሮፌሰር ዮናስ እንዳለገዳ፣ ፕሮፌሰር ጥላሁን አደራ እንግዶቼ፣ በቅድሚያ ለጊዜያቸው አመሰግናለሁ።
አመሰግናለሁ።
እኔም እንደዚሁ አሉ።
ቀደም ሲል በተናጠል ነበር ከሁለታችሁም ጋር ተከታታይ ቃለ ምልልሶች ያደረግነው። በተለይ በኢትዮጵያ አሁን ባለው ሁኔታ በጣም ከፍተኛ ቁጥር ያለው ህዝብ እየተፈናቀለ ባለበት፣ ተገደው ከቀያቸው የሚበተኑ ወይም የሚፈናቀሉ ሰዎች ተፋፍገው የሚኖሩበት ሁኔታ ሲከሰት የሚፈጠሩ ወይም የሚቀሰቀሱ የበሽታ አይነቶችን ነበር የተመለከት ነው። በሂደቱም የሚፈጠረውን ከተላላፊ በሽታዎች ባሻገር በአእምሮ ጤና ላይ የሚደርሱ ችግሮችን ተመልክተናል። በየተራ ከሁለታችሁም ጋር ይበልጡን ከግለሰቦች ራሳቸው ተጎጂዎቹ አንስቶ በአቅራቢያቸው ያሉ እነሱን ሊረዱ የሚሞክሩ የቤተሰብ አባላት፣ የማህበረሰብ በጎ አድራጊዎች እንዲሁም ተቋማትና ለዚህ እርዳታ የሚሰለፉ ሁሉ የዕለት ተዕለት ከፍተኛ ችግር ያለበት የሚበላ የሚጠጣ ንጹህ የሚቸገሩበት ሁኔታ መኖሩን እናውቃለን። በተጓዳኝ ግን የጤና ሁኔታን ከግምት ያስገባ ውይይት ነው እና በዛ መልኩ እንግዲህ ሊደረጉ የሚችሉ ከነባራዊ ሁኔታ ጋር የሚዛመዱ ጉዳዮችን እናነሳለን። እስኪ በቅድሚያ ግን የእናንተን እይታ ቀደም ሲል ይህን ፕሮግራም የመከታተል እድል ለሌላቸውም ጭምር ፕሮፌሰር ጥላሁን ከርሶ ልጀምር። በተለይ ተላላፊ በሽታዎችን በተመለከተ እንዲህ ባለው ጊዜ ውስጥ ባጭሩ ለማስታወስ ያህል የትኞቹ የበሽታ አይነቶች ናቸው በእጅጉ አሳሳቢዎች?
አመሰግናለሁ አሉላ። እነዚህ የጠቀስካቸው ተላላፊ በሽታዎች ወይም ደግሞ ተላላፊ ያልሆኑ በሽታዎች በሰዎች ላይ በተለይም ደግሞ በተፈናቀሉ ሰዎች ላይ የሚከሰቱት እነሱ ከመከሰታቸው በፊት የሚመጡ ነገሮች አሉ። እነዚያ ነገሮች ናቸው ወደ በሽታ የሚዳርጉት ተፈናቃዩ ህዝብ። ተፈናቃይ በምንልበት ጊዜ አንድ በስርዓቱ ተተክሎ የነበረ ዛፍ ሲፈነቀል ወታው ሲወጣ ማለት ነው። ወይም ሲነቀል ተፈነቀለ ተነቀለ ይላል። ያንን ዛፍ ወስዶ ሌላ ቦታ እንደገና እንዲጸድቅ ማድረግ ቀላል ስራ እንዳልሆነ ነው። ይህም አንድ ሰው ከቀየው ከቤቱ ከኖረበት ከሚያውቀው ቦታ ተነቅሎ ወደ ሌላ ቦታ በሚሄድበት ጊዜ እዚያ ቦታ ስር ሰዶ እንደገና አብቦ ለመቆየት ለማደግና ለመራባት እዚያ በጣም ከባድ እንደሚሆን ይሄ ግልጽ የሆነ ነገር ነው እና ይሄንን ወደዛ እንዲፈናቀል ከሚያደርጉት ነገሮች አንደኛው ያው አርምድ ኮንፍሊክት የሚባለው ወይም ደግሞ በጦር መሳሪያ የታገዘ ግጭት ነው ይሄንን የሚያመጣው። ብዙ ጊዜ ይሄንን በምንልበት ጊዜ በጦርነቱ የሚሞቱትን ሰዎች ብቻ እናስባለን። በጦርነት የሚሞቱት ሰዎች እንዳሉ ሆነው አካለ ስንኩል የሚሆኑት እንዳሉ ሆኖ ከዛ በተከታታይ የሚያስከትሉ ችግሮች እንዳሉ ነው። ሰው ሲፈናቀል ያ መፈናቀሉ የሚያመጣው ችግር አንደኛ የምግብ እጥረት አለ፣ የምግብ አለመገኘትም አለ፣ የሚላስ የሚቀመስ አለመገኘት። ሁለተኛ ንጹህ የሆነ ውሃ አቅርቦት መቸገር። ሶስተኛ የመጠለያ ሸልተር የምንለው እንደዚህ እነሱ። ሌላ ደግሞ በተጨማሪ ደግሞ የክትባት አቅርቦት ማነስ። የክትባት አቅርቦት ባነሰ ቁጥር የበሽታ ብዛት ደግሞ በጣም እየጨመረ ይሄዳል። እና ሌላው ደግሞ የሕክምና አገልግሎት እጦት ወይም መቀነስ። እነዚህ የሚያመጡት ነውጦች አሉ። እነዚያ ነውጦች መኮሰስ ማለት ይሄ ማልኒውትሪሽን የሚያመጣው ረሃብ ችግር፣ ቸነፈር የሚያስከትለው እነዚህ በሙሉ ሲደራረቡ አሁን እነዚህ ተላላፊ የምንላቸውን በሽታዎች የሚያመጡ ይሆናሉ። እነዚህ በሽታዎች የተለያዩ ናቸው። አንደኛ እነዚህ የተለያዩ በትኩሳት መልክ የሚመጡ የወባ በሽታ በልጆች ላይ፣ የማኮሰስ ወይም ደግሞ ማጫጫት ልጆችን የሚያመጣ ከምግብ ማነስ የተነሳ ይሄም ደግሞ በልጆች ላይ ብቻ ሳይሆን በአዋቂዎችም ላይ ይታያል። የተቅማጥ በሽታዎች፣ የትንፋሽ በአፐር ሬስፒሬተሪ ኢንፌክሽን የምንላቸው በሽታዎች እነዚህን የመሳሰሉ ሌሎችም ችግሮች ያስከትላሉ። በተለይም ደግሞ በአእምሮ በኩል የሚመጡትን ፕሮፌሰር ዮናስ እነሱን ደግሞ ይዳሰሳቸዋል። እርሱ በዚህ ሙያ የተካነ ስለሆነ
መልካም። ፕሮፌሰር ዮናስ ቀደም ሲል ፕሮፌሰር ጥላሁን እንዳሉት በቀጥታ የአእምሮ ጤናን የሚመለከቱትን ደግሞ መልከት እናደርግ። ምን አይነት የአእምሮ ጤና መታወክ ችግሮች ናቸው እንዲህ ባለ እንደ ኢትዮጵያ ባለው ግጭት ውስጥ የተስተዋለው? አንዳንዶች ከአንድ ቀይ ወይም ከአንድ ቦታ ብቻ አይደለም፣ ቀድሞ ከተፈናቅለው ከተጠለሉበትም እንደገና የመፈናቀል እድል የገጠማቸው አሉ። ሁለት ሶስት የተፈናቀሉ አሉ። የሚቀጥለው በሰላም መቆየት የሚችሉበት ስለመሆኑ እርግጠኛ ባለ ሁኔታ ውስጥ የሚኖሩ አሉ። እንዲህ ባለ ተደራራቢ ሁኔታ ህይወቱን ያጣ ሰው ከመሀከላቸው የሚያውቁት ሊኖር ይችላል። እድሜ ልክ ያፈሩት ንብረት በትነው ነው የሚሄዱት። ምንም ይሁን ምን ያለቻቸውን ነገር አጥተው ነው የሚሄዱትና እነኚህ ሁሉ ተደራራቢ ችግሮች ሲከሰቱ እንዴት ነው የሰው ልጅ የሚቋቋመው የሚል ጥያቄም ያስነሳል። ነገር ግን የትኞቹ የአእምሮ ጤና ሁከቶች ናቸው እንደው ጎልተው የሚታዩት እንዲህ ባለ ሁኔታ? ፕሮፌሰር ዮናስ።
እሺ፣ አመሰግናለሁ። ፕሮፌሰር ጥላሁን ቅድም ያለው ይሄ መፈናቀል የሚለው ቃል ጥሩ ቃል ነው። ምክንያቱም ሁኔታው ድንገተኛነት ያሳያል ማለት ነው። ወታደራዊ ግጭት፣ በተለይ ይሄ በአሁኑ ጊዜ ኢትዮጵያ ውስጥ ያለ ወታደራዊ ግጭት እስከ በፈረንጆቹ አቆጣጠር ህዳር 3 2020 እንግዲህ በእኛ ወደ ጥቅምት 2013 ድረስ እስከዛች ቀን ድረስ ሁሉ ሰው ኑሮውን ይኖር ነበር። ስራም ሄደው ስራ ይሄዳል፣ ቤተሰብም ኑሮውን ይሄዳል። እና በድንገት ነው የተለወጠው። ስለዚህ ይሄ ድንገተኛ ከጊዜ አንጻር ታይም ቬሪየብል አንድ ወታደራዊ ግጭት አንድን ግለሰብ ላይ ድንገተኛ ለውጥ ሲያመጣ ጊዜ አይሰጠውም ለማለት ነው። ለመለማመድ አጀስትመንት ፌዝ ነገሩን ቀስ እያለ ለመለማመድ ጊዜ ስላልነበረ ያ ቅጽበታዊ ነገር አእምሮ ላይ ተጽዕኖ ያመጣል። አንድ ይሄ ነው። ሁለተኛ ድሮ ከዚህ በፊት ለእንደዚህ አይነት የተጋለጠ ሰው የዛሬ 20 ዓመት 30 ዓመት 10 ዓመት ወይ 5 ዓመት በፊት የተጋለጠ ሰው እንደገና በተመሳሳይ ግጭት ውስጥ በተለይ ሲቪል የሆነ ሰዎች ያልተዘጋጁ፣ ወታደር ምናልባት ይዘጋጃል፣ ትሬኒንግ ያደርጋል፣ ሁሌ ይዘጋጃል። በተለይ ይሄ ሲቪሉ ግን ከዚህ በፊት ያልጠበቀው ነገር ነው። ከዚህ በአጋጣሚ ለእንደዚህ አይነት ተመሳሳይ ችግር ተጋልጦ ከነበረ ያንን ሪኪንድል ተመልሶ እንደገና ሊለኩሰው ረመጡን ፍሙን ከፍ ከፍ አድርጎ ሊያመጣው ይችላል ማለት ነው። በስነ አእምሮ ላይ ይሄ አንዱ ነው። ሌላው እንግዲህ በግለሰብና በህብረተሰብ ደረጃ አንድ ከፍተኛ አደጋ ከተለመደ ውጪ አንድ በጣም በጣም አደገኛ ነገር ሰው ካጋጠመው፣ ለምሳሌ ያክል በመኪና አደጋ አንዳንድ ጊዜ 4-5 ሰው ሰውነቱ ተሰባብሮ ተቆራርጦ ያዩ ሰዎች ይሄ ትልቅ መረበሽ ሊፈጥር ይችላል በግለሰብ ደረጃ። ወታደራዊ ግጭት ግን በህብረተሰብ ደረጃ ነው። በአንድ በኩል በህብረተሰብ ደረጃ መሆኑ አንዱ አንዱን ለመርዳት አንዱ አንዱን አይዞህ ለማለት ያስችላል። በሌላ በኩል ደግሞ የባሰ ግጭቶችንም ሊያባብስ ይችላል። ስለዚህ በግለሰብ ደረጃ ወይስ በህብረተሰብ ደረጃ? እንደገና በግለሰብ ደረጃ ከወሰድነው ይሄ አይነት ድንገተኛ ወታደራዊ ግጭት በግለሰቡ ላይ በውስጥ ሰውነቱ ውስጥ ለውጦች ሊያመጣ ይችላል። ለምሳሌ ያክል ይሄ ኦቶኖሚክ የምንለው የልብ ትርታ፣ ትንፋሽ፣ እነዚህን ሁሉ የሚቆጣጠረው የአንጎል ክፍል አንድ አይነት ነው። ትልቅ ነርቭ አለ፣ ቬገስ ነርቭ፣ ከአንጎል ተነስቶ እስከ አንጀት ታች ድረስ የሚሄድ እና ቅርንጫፍ ለልብ ሰጥተው ያልፋል፣ ለሳምባ ቅርንጫፍ ሰጥተው ያልፋል፣ ከዛ ለጨጓራ፣ ከዛ ለትንሹ አንጀት፣ ለትልቁ አንጀት እና ይሄ እና ደግሞ ከሽንት መሽናትም ጋር ተያይዞ ላሉትም ሲስተም እሱ ነው እንትን የሚለው እና ይሄ ትልቁ የመቆጣጠሪያ የነርቭ መቆጣጠሪያ ክፍል ለከፍተኛ አስደንጋጭ የውጭ ሁኔታዎች በዛ አይነት ነገር ተጽዕኖ ይደርስበታል። ምክንያቱም ይሄ በተወሰነ ደረጃ ፍላይት ኦር ፋይት የምንለው ማለትም ወይ ለመከላከል ወይም ለመሸሽ ሰውነታችን ውስጥ የተሰራው ግዲክ አደጋ ጊዜ እንዲጠቅመን ሆኖ ነው። ግን በሰላም ጊዜ አንዳንዴ ያ ችግር ልክ ጦርነት እንዳለም ሊሰማው ይችላል። እና ይሄ ተደጋግሞ እንደ አይነት ስሜት እና መላወጦች ሰውነት ውስጥ ተደጋግሞ ሲታዩ ይሄ ለበለጠ ችግር ሊያጋልጥ ይችላል። ሌላው እንግዲህ ስነ ልቦናዊ ሳይኮሎጂካል የሚባለው እንግዲህ ጦርነቱን ምን አመጣው? እንዴት መጣ? ይሄ ነገር ለምንድን ነው እኛ በራችን ላይ መጣው? ይሄ ግለሰቡ ምን ያክል መንፈሱ ይሰበራል የሚለውንም በተወሰነ ደረጃ ተጽዕኖ ሊኖረው ይችላል። አሁን ለምሳሌ የቪየትናም ጦርነት ጊዜ አንዳንድ በሽተኞች ነበሩኝ እኔ ከቪየትናም የተመለሱ በዚህ የአእምሮ ችግር ያጋጠማቸው ስጠይቃቸው ከሁሉ በጣም የሚቆረቁራቸው ከጦርነት ሲመለሱ መንግስት ነው የላካቸው። እዛ ለቱሪዝም አልሄዱም፣ ታዘው ነው የሄዱት። ከዛ ሲመለሱ የአሜሪካ ሕዝብ አንዳንድ ቦታ በጥሩ አልተቀበላቸው። ልክ እንደ አንዳንድ ቦታ የሰደቧቸውም አሉ፣ ያጣጣሉም በዜና ማሰራጫ የሄዱበትን ዓላማ ማጣጣል። ይሄ ትልቅ የልብ ስብራት የፈጠረባቸው ወታደሮች ለእንደዚህ የመንፈስ መረበሽ ተጋልጠዋል። እንግዲህ ይሄ ሳይኮሎጂካል ፋክተር ምንድን ነው? ጦርነቱን ያመጣው የነቀየ ላይ እንዴት ሊመጣ ቻለ ጦርነቱ? ይሄንን መልስ ማግኘት ይፈልጋሉ ተፈናቃዮቹ። ለዚህ የሚያገኙት መልስ ምን ያክል ተጽዕኖ ሊያመጣ ይችላል? አንዳንዱ እንዴት ይሄንን ነገር በመሰለኝ መክታለሁ ዋጋለሁ ሊሰር፣ አንዳንዱ አለቀልኝ ከዚህ በኋላ ኑሮ የለኝም ብሎ ተስፋ ቆርጦ እንትን ሊል ይችላል። ይሄ እንግዲህ ኢንዲቪጁዋል ፋክተር የግለሰቡ ፋክተር ማለት ነው። እና ዋናው በተወሰነ ደረጃ ማንኛውም ሰው ከፍተኛ አደጋ ድንገተኛ ለውጥ ሲመጣ የተወሰነ የስሜት መለዋወጥ ሊያመጣ ይችላል። ነገር ግን ሁሉም ሰው ተመሳሳይ ባህሪ ያሳያል ማለት አይደለም። ሁሉም ሰው ላይ የስነ አእምሮ ችግሩ ተመሳሳይ ነው ማለት አይቻልም። ምክንያቱም በእንግሊዝኛ ይሄ ኤ አድቨርስ ኢቨንት እና ኢሞሽናል ኮንሲኩዌንስ ሲ፣ በሁለቱ በኤ እና ሲ መሃል ቢ አለ ብሊፍ። የግለሰቡ በእንግሊዝኛ ኢምፕሊሲት ኦር ኤክስፕሊሲት ኢቫሉዌሽን ኦፍ ዘ አድቨርስ ኢቨንት፣ ያጋጠመውን ፈተና በምን መንገድ ግለሰቡ ይወስደዋል። የግለሰቡ አስተሳሰብ፣ ለዓለም ያለው አመለካከት፣ ለሌሎች ያለው አመለካከት፣ ስፒሪቹዋል መንፈሳዊ ህይወቱ፣ ያ ሁሉ ይወስነዋል ለማለት ነው። እና ብዙ ነገሮች ነው ወታደራዊ ግጭቱ ብቻ ሳይሆን የግለሰቡም ሁኔታ ያለበት ሁኔታ ውጤቱን ይወስናል ለማለት ነው።
መልካም። የቱን ያህል ውስብስብ መሆኑን ነው በሁለቱም ደረጃዎች በአእምሮ ጤናው የሚሆን በተላላፊ በሽታዎች እና ተላላፊ ባልሆኑ ሌሎች በሽታዎች እነኚህ ሰዎች የሚጋለጡበትን ሁኔታ የተመለከታችሁት። መጠነ ሰፊ መሆኑም በመቶ ሺዎች ነው የምናወራው ቁጥር፣ ከአንድ አካባቢ ብቻም አይደለም የምናወራው፣ አብዛኛውን የሰሜን ኢትዮጵያ አካባቢ ያካለለ ነው። የጦርነቱም ወይም የግጭቱም መጠን በሰፋ ቁጥር ረጂዎቹም ተረጂ የሚሆንበት ሁኔታ ሁሉ እየተፈጠረ ነው። አንድ ቦታ ተቀብለዋቸው ሲያስተናግዷቸው የነበሩ ሰዎች አብረዋቸው ተረጂ ሆነው ሌላ ቦታ ተፈናቅለው በዘገባዎች ያገኘንበት ጊዜ አለ። እንዲህ ባለው ሁኔታ የመፍትሄ አማራጮች ቀላል እንዳልሆኑ፣ ቅደም ተከተላቸውም ዛሬን የሚበላ የሚላስ የሚቀመስ ማግኘት እና ማደር ቅድሚያ የሚሰጠው መሆኑንም እንረዳለን። ነገር ግን ዞሮ ዞሮ እነዚህ ሰዎች ያሉበትን ሁኔታ ለመርዳት የሚያስችሉ አቅም የሚሰጡ ሁኔታዎችን ለመፍጠር ነው እና የምትወያዩት። ፕሮፌሰር ጥላሁን ወደ እርስዎ ነው የምመጣው። የትኞቹ አጣዳፊ ጠባይ ይኖራቸው ይሆን? ብዙ ችግር ባለበት የቱ ፋታ ይሰጣል? የትኛው አጣዳፊ ነው ቀላል ሆኖ በቀላሉ ሊታከምና ጉልበት ሊሰጥ ይችላል የሚሉትን ሁሉ መመልከት ይፈልጋል። መከላከልስ የሚቻሉ አሉ ወይ? ከነኚህ ውስጥ ምን አይነት ሁኔታዎች በግለሰብ ደረጃ በአካባቢ ባሉም ሆነ በቤተሰብ ደረጃ እንደው በአቅማቸው ትኩረት ሊሰጧቸው ይችላሉ? ደጋግሜ እንዳልኩት መጠነ ሰፊ ችግር በወሬ እንደሚነገረው ቀላል ያልሆነ ነው እና አማራጮቹን ለመፈንጠቅ ያህል አንዳንድ ሀሳቦችን ብናነሳ ፕሮፌሰር ጥላሁን።
ልክ ነው።
ይሄ በጣም መጠነ ሰፊ የሆነ ችግር ነው እንዳልከው እና አንዱም አንተን ለማመስገን የምፈልገው በዚህ ሁኔታ ኢትዮጵያ ውስጥ አሁን የተከሰተው ችግር የሚቆምበት ጊዜ ይመጣል፣ ጦርነቱ የሚያበቃበት ጊዜ ይመጣል። ነገር ግን ችግሩ ያቆማል ማለት አይደለም። መገዳደል ላይኖር ይችላል። ነገር ግን አመታት የሚቆዩ ችግሮች በህዝባችን ላይ እንደሚቆይ ይሄ ተደጋግሞ የታየ ነገር ነው። እንዳውም በብዙ ቦታዎች ላይ አፍሪካ ውስጥ እንደዚህ አይነት ግጭቶች በተፈጠሩባቸው ቦታዎች ላይ በተደረጉ ጥናቶች የሚያመለክቱት ጦርነቱ ካቆመ በኋላ ለአመታት ብዙ ሰዎች መጎዳት ብቻ ሳይሆን መሞትም ጭምር እንዳውም በጦርነት በጥይት ከተገደሉት ሰዎች ይበልጥ 9 እጥፍ አንድ ጥናት እንደሚያመለክተው 9 እጥፍ ሰዎች የሚሞቱት ከዛ መንስኤ በሆነ መዘዙ ጦርነት የሆነ ነገር ግን ሰዎች የሚሞቱባቸው ሁኔታዎች የተለያየ ምክንያቶች ይመስላሉ። ነገር ግን መነሻው ያ ከመጀመሪያው ጀምሮ የነበረው የጦርነት አርምድ ኮንፍሊክት የሚባለው ነው። እና ላመስግን የፈለኩበት ምንድነው ይሄ አሁን ተጀመረ፣ ነገር ግን መፍትሄዎቹ በተለያየ መንገድ ሊመጡ የሚያስፈልጋቸው ህዝባችንን እየጎዱ የሚቆዩ ነገሮች እንደሆኑ ወዲያው ጦርነቱ ሲያቆም ሌላው ነገር ሁሉ ሰላም ይሆናል ማለት አይደለም። ችግረኞች በችግራቸው ይቆያሉ ማለት ነው። ስለዚህ አቃዳፊዎች የምንላቸው ነገሮች አሉ። እንግዲህ በበሽታ በኩል ያየናቸው እንደሆነ ያው ከበሽታ ጋር የምናያይዘው ምግብን ነው። ምግብ ራሱ መድኃኒት ነው እና የምግብ አቅርቦት እጅግ አስፈላጊ እንደሆነ ነው የምናየው። በተለይም ደግሞ በልጆች ላይ በህፃናት ላይ የምግቡ አቅርቦት በሚቀንስበት ጊዜ እነዚህ ልጆች አእምሯቸው ደካማ ይሆናል። በሚያንሱበት ጊዜ ለዚህ ነው ህፃናት የሚመዘኑት፣ በሚቀጭጩበት ጊዜ የአእምሮ ችሎታቸው እየቀነሰ የሚሄድበት ሁኔታ አለና ቢተርፉ እንኳን ከሞት እነዚህ ልጆች ችግር ላይ ይወድቃሉ ለቀረው ዘመናቸው በሙሉ ማለት ነው። እና የምግብ አቅርቦት በጣም በአጣዳፊነት አስፈላጊ ነው። ከምግብ ጋር ተያይዞ ያለ ደግሞ የንጹህ ውሃ አቅርቦት ነው። የንጹህ ውሃ አቅርቦት በጣም በጣም አስፈላጊ ነው።
ባለፉት 2 ተከታታይ የራዲዮ መጽሔት ዝግጅቶቻችን ለማህበረሰብ ባበረከቷቸው ላቅ ያሉ ስራዎች የሚታወሱ 2 አንጋፋ ባለሙያዎችን ህይወትና ስራ ተዘክረናል።
አሁን የዚያን የቀደመ ትውልድ ባለታሪኮች ቀስ በቀስ እያጣን ነው።
በህዳር ወር መጀመሪያ ከዚህ ዓለም በሞት የተለዩትን እውቁን የቋንቋ ሰው
ገጣሚና የቀድሞ አዲስ አበባ ዩኒቨርሲቲ መምህሩን ሰይፉ መታፈሪያ ፍሬውንና
ታዋቂቱን ድምፃዊ ተዋናይና ሁለገብ የመድረክ ሰው ጠለላ ከበደን፣
ይኸው አሁን ደግሞ በካናዳ ኦታዋ ነዋሪ የነበረውን የቀድሞውን ጋዜጠኛ ተወዳጁን የሬዲዮ ሰው ወርቁ ተገኝን አጣን። ለመሆኑ ወርቁ ተገኝ ማን ነው? ምን አይነት ሰውስ ነበር ስንል ህይወትና ስራውን ለመዘከር ላሰብነው ሰፋ ያለ ውይይት ሰዓታችን አልበቃምና በምጪው ፕሮግራማችን በሰፊው እናቀርባለን።
ለወርቁ ቤተሰቦችና ወዳጆች መጽናናትን እንመኛለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንደ ተመቻችሁ በመጻፍና በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና 25 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ በዚሁ ተሰናበትን።
ሰላም ደህና ሁኑ።